የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምፅ።
እንደምን አመሻችሁ። ከአሜሪካ ድምፅ ራዲዮ ጋቢና ቪኦኤ ተጀምሯል። ዛሬ ታህሳስ 2 2012 ዓ.ም ነው። ከአዲሱ ትውልድ ድምፅ ቀጣዮቹን ጉዳዮች ትሰማላችሁ።
የኖቤል የሰላም ሽልማት ተሸላሚው ጠቅላይ ሚኒስትር አብይ አህመድ ወደ አዲስ አበባ ሲመለሱ የሞቀ አቀባበል ጠብቋቸዋል።
ይሄ ፈረሰኛ እዚህ የተገኘው በጠቅላላ የደስታ መግለጫን የአንድነት መግለጫን እንደዚሁም ለሀገራችን ብልጽግና ሰላምን በተመለከተ የሚያመለክት ነው ብዬ ነው የሚያስበው እንደራሴ።
ይህን የተመለከተ ዘገባ ይኖረናል። የተባበሩት መንግስታት ድርጅት የትምህርት የሳይንስና የባህል ተቋም ዩኔስኮ የጥምቀት በዓልን ከማይዳሰሱ ዓለም አቀፍ ቅርሶች መካከል መመዝገቡም ተሰምቷል።
እንደ ሀገር ክቡር ጠቅላይ ሚኒስትራችን የኖቤል የሰላም ሽልማት ያገኙበት ከመሆኑ አንጻር በተለይ ምድረ ቀደምት ወይም ኢትዮጵያ በተለይ የቱሪዝም ሀብቷ በከፍተኛ ደረጃ እየተዋወቀበት ወር ነው ብዬ የማስበው እኔና እንደ እድል ነው የሚቆጥረው።
የሰማናቸው የቱሪዝም ኢትዮጵያ ኃላፊ አቶ ስለሺ ግርማ ናቸው። አብረውን ያመሻሉ።
ተጨማሪ ዘገባዎችም አሉን። አብረናችሁ የምናመሸው እኔ ሀብታሙ ስዩም ነኝ።
እኔ ደግሞ ኤደን ገረመው።
በመቀጠል የዓለምን ውሎ በአጫጭር የሚያስቃኙ ዜናዎች እናካፍላችኋል።
ከዜናዎቹ ጋር ተመልሰን መጥተናል። ከህወሓት በስተቀር ድሬዳዋን በጣምራ የሚያስተዳድሯት ሶስቱ የቀድሞ የኢህአዴግ ድርጅቶች እንዲሁም አጋር ድርጅቶቹ ሶዴፓና ሀብሌ በብልጽግና ፓርቲ ስር በጋራ ሊሰሩ ተፈራርመዋል። ፓርቲዎቹ ስምምነት ከመፈራረም ባለፈ በአዲሱ የብልጽግና ፓርቲ ፕሮግራምና ደንብ ዙሪያ ለሁለት ቀናት ውይይት አካሂደዋል። በዚህ ውይይት በብዙ ጉዳዮች ላይ የጋራ መግባባት እንደነበረ የጉባኤው ተሳታፊዎች የሆኑ አመራሮች ለቪኦኤ አስታውቀዋል። ሆኖም ተጨማሪ ማብራሪያ ያስፈልጋቸዋል ተብለው በተለያዩ ጥያቄዎች ላይ ባለፈው ማክሰኞ ሌላ መድረክ የተዘጋጀ ሲሆን ከብልጽግና ፓርቲ ዶክተር አለሙ ስሜ ወጥተው ማብራሪያ ሰጥተዋል። ዶክተር አለሙ ስሜ የኢትዮጵያ ሕዝብ በቋንቋ የመገልገል ራስን በራስ የማስተዳደርና የመሳሰሉ መብቶችን የብልጽግና ፓርቲ አያስቀርም ወይ ተብሎ ለቀረበው ስጋት የጎደለንን ነገር ለማሟላት እንጂ ያገኘነውን ለማስቀረት አይደለም ፓርቲ የምናቋቁመው ሲሉ ምላሻቸውን ሰጥተዋል። ዶክተር አለሙ ስሜ አክለውም ህወሓት በብልጽግና ፓርቲ ፕሮግራምና ደንብ ላይ ከተወያዩ በኋላ ከብልጽግና ፓርቲ ጋር ሊቀጥሉ ወይም ላይቀጥሉ እንደሚችሉ ውሳኔ ማሳለፋቸውን ገልጸው መቀጠል ካልፈለጉ ግን የብልጽግና ፓርቲን ሀሳብ በሚደግፉ የትግራይ ተወላጆች በኩል ፓርቲው ትግራይ ውስጥ ቅርንጫፍ እንደሚኖረውም አስታውቀዋል። አቶ ለማ መገርሳም የሀሳብ ልዩነታቸውን ሚዲያ ላይ ከማቅረባቸው በፊት ለፓርቲው ቢያቀርቡ የተሻለ ነበር ሲሉ አክለዋል። ዘገባውን ያደረሰን አዲስ ቸኮል ነው።
ከቅርብ ሳምንታት ወዲህ በሱዳን ንግድ ሚኒስቴር በተላለፈው ውሳኔ መሠረት የሱዳን የጸጥታ ኃይሎች በሀገሩ የሚኖሩ በርካታ የኢትዮጵያ ዜጎችን ማሰራቸው ታውቋል። በሱዳን ኢትዮጵያ ባለሙሉ ስልጣን አምባሳደር ሽፈራው ጃርሶ በመቶዎች የሚቆጠሩ ኢትዮጵያን በካርቱም ኡምዱርማን ማረሚያ ቤት በእስር ላይ መሆናቸውን አረጋግጠዋል። አምባሳደር ሽፈራው ሲናገሩ በፖሊስ በቁጥጥር ስር የዋሉ ኢትዮጵያን ከዚህ በፊት ባልተለመደ መልኩ በአስቸኳይ ፍርድ ቤት እየቀረቡ መክፈል የሚችሉትን የገንዘብ መቀጮ እየተላለፈባቸው መሆኑንም አክለው ገልጸዋል። አምባሳደር ሽፈራው ስለ ጉዳዩ ከሱዳን ጠቅላይ ሚኒስትር ጋር የተነጋገሩ ሲሆን ጉዳዩ በቶሎ እልባት እንዲያገኝ የሱዳን ጠቅላይ ሚኒስትር አብደላ ሐምዶክን መጠየቃቸው ገልጸዋል።
ኒውዚላንድ ውስጥ ባለፈው ሰኞ በተከሰተው እሳተ ገሞራ ምክንያት የሞቱት 8 ሰዎች አስክሬኖችን ለማንሳት ነገ ዋይት ደሴት ወደ ተባለ ቦታ ሰራተኞች እንደሚልኩ ባለስልጣናት ተናግረዋል። የእሳተ ገሞራው ፍንዳታ ባለመረጋጋቱ አስክሬኖችን የሚያነሱ ሰራተኞች የመላኩን ጉዳይ ባለስልጣናቱ አዘግይተውት ነበር። ሌላ ከባድ እሳተ ገሞራ ሊነሳ የሚችልበት 40-60% እድል መኖሩን የኒውዚላንድ የርዕደ መሬት ቁጥጥር አገልግሎት አስታውቋል። እሳተ ገሞራው ከተነሳበት ቦታ መርዛማ ጋዝ መውጣቱንም ቀጥሏል። ደሴቱ በአሲድ አመድ የተሸፈነ መሆኑም ታውቋል።
ብሪታንያ ውስጥ ዛሬ ከተለመደው ቀደም ብሎ ጠቅላላ ምርጫ እየተካሄደ ነው። ብሪታንያ ከአውሮፓ ሕብረት አባልነት ለመውጣት ከሶስት ዓመታት በፊት በሕዝበ ውሳኔ በወሰነችው መሠረት ምርጫ ማካሄዱ ለረጅም ጊዜ ሲጠበቅ የቆየውን የፍቺ ሂደት ፍጻሜ እንዲያገኝ ያስችል ይሆናል የሚል ግምት አለ። አድማጮቻችን፣ ለአሁን ያሉን አጫጭር ዜናዎች ይህንን ይመስሉ ነበር። ዝርዝር ያሉ ዘገባዎች ወደሚደመጡበት ምዕራፍ እንሻገራለን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ ራዲዮ ይቀጥላል። አብረናችሁ የምንቆየው ሀብታሙ ስዩምና
ኤደን ገረመው ነን።
አሁን ዝርዝር ያሉት ዘገባዎች ወደሚደመጡበት ምዕራፍ እንሻገር። ጠቅላይ ሚኒስትር አብይ አህመድ የኖቤል ሽልማታቸውን ተቀብለው ወደ ሀገር ቤት ሲገቡ ከቦሌ አየር ማረፊያ እስከ 4 ኪሎ ቤተ መንግሥት ሞቅ ያለ አቀባበል ተደርጎላቸዋል። ሙክታር ጀማል ሂደቱን ተከታትሎ ዘገባ ልኮልናል።
ጠቅላይ ሚኒስትር አብይ አህመድ የኖርዌይ የኖቤል ሽልማታቸውን ተቀብለው ወደ ሀገር ቤት ሲገቡ ንጋት ላይ የተለያዩ የማኅበረሰብ አካላት በደቅደቅ ጭለማ ነበር ወጥቶ የተቀበላቸው። ከቦሌ አየር ማረፊያ እስከ 4 ኪሎ የጠቅላይ ሚኒስትር ቤተ መንግስት ድረስ የተዘረጋው የህዝብ ሰልፍ ደስታና ፈንጠዝያ ነበር የሚሰማው። ከአዲስ አበባ ከተማ ነዋሪዎች በተጨማሪ በፍንፍኔ ልዩ ዞን አካባቢ የሚገኙ ከእኩለ ሌሊት ተነስተው ወደ አዲስ አበባ ቦሌ አየር ማረፊያ ማቅናታቸውን ነው ለአሜሪካ ድምጽ የተናገሩት።
ዶክተር አብይ ኖቤል ሽልማት በማግኘታቸውና ለሀገራችን ትልቅ ተስፋ በማትረፋቸው ደስታ ለመግለጽ ነው እዚህ። ይሄ ፈረሰኛ እዚህ የተገኘው በጠቅላላ የደስታ መግለጫን፣ የአንድነት መግለጫን፣ እንደዚሁም ለሀገራችን ብልጽግና ሰላምን በተመለከተ የሚያመለክት ነው ብዬ ነው የማስበው። እንደራሴ
የጠቅላይ ሚኒስትር አብይ አህመድ የኖቤል ሽልማት አቀባበል ስነ ስርዓት ላይ የተሳተፉ ሰዎች ሽልማቱ ጠቅላይ ሚኒስትሩ በአፍሪካ ቀንድ ያስገኙትን በማበረታታት ሀገር ውስጥም የበለጠውኑ ሊሰሩ እንደሚገባና መነሳሳት የሚፈጥርላቸው መሆኑን ተናግረዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።
በማዳመጥ ላይ የምትገኙት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮ ነው ወደ እናንተ እየቀረበ ያለው። ወደ ቀጣዩ ዘገባ እንሻገር።
ቀጣዩ ዘገባ እንግዲህ የተባበሩት መንግስታት ድርጅት የትምህርትና የትምህርት የሳይንስና የባህል ተቋም በኢትዮጵያውያን ዘንድ በድምቀት ከሚከበሩ ሃይማኖታዊና ትውፊታዊ በዓላት መካከል አንዱ የሆነውን የጥምቀት በዓልን በዓለም የማይዳሰሱ የመስህብ ሀብቶች ውስጥ መመዝገቡን ይፋ አድርጓል። ሀብታሙ ስዩም ዝርዝሩን እንዲያሰማናል።
የተባበሩት መንግስታት ድርጅት የትምህርት የሳይንስና የባህል ተቋም በኢትዮጵያውያን ዘንድ በድምቀት ከሚከበሩ ሃይማኖታዊና ትውፊታዊ በዓላት መካከል አንዱ የሆነውን የጥምቀት በዓልን በዓለም የማይዳሰሱ ቅርሶች መዝገብ ላይ መመዝገቡን ይፋ አድርጓል። ተቋሙ ይህን ውሳኔውን ያበሰረው ከዲሴምበር 9 እስከ 14 የአውሮፓውያኑ ዘመን አቆጣጠር በኮሎምቢያ ቦጎታ ካደረገው 14ኛው የበይነ መንግስታት ኮሚቴ ጉባኤ በኋላ ነው። ይህ ውሳኔ ለኢትዮጵያ የቱሪዝም ዘርፍ ምን ይጠቅማል ብለን የጠየቅናቸው የቱሪዝም ኢትዮጵያ ዋና ኃላፊ አቶ ስለሺ ግርማ በዓሉን ጠብቆ ከዘመን ዘመን ለማሸጋገር ይህ ውሳኔ ካለው ፋይዳ ይጀምራሉ።
ጥምቀት በዓል ለረዥም ጊዜ ተጠብቆ እንዲቆይ ለኮንሰርቬሽኑ ወይም ለጥበቃው በዚሁ ዩኔስኮ በመዘገበው ባህላዊና ክዋኔ እሴት መሰረት ተጠብቆ እንዲቀጥል ከፍተኛ የሆነ አስተዋጽኦ ይኖረዋል ለኮንሰርቬሽኑ ማለት ነው። ፕራክቲካሊ ወደ ቱሪዝሙ ስንመጣ ፕሮሞሽን ከፍተኛ ጠቀሜታ ነው ያለው። ምክንያቱም በዓለም አቀፍ ደረጃ ቱሪስቶች ዩኔስኮ የሚመዘግባቸው ቅርሶች ምን አይነት ቅርሶች እንደሆነ ያውቃሉ። በተለይ የማይዳሰሱ ተብሎ ሲመዘገብ አንደኛ ይህ ክብረ በዓል ወይ የተመዘገበው እሴት ኤግዚስቲንግ መሆን አለበት፣ አሁን እየተናወነ ያለ መሆን አለበት። ድሮ ይከናወን የነበረና ያለፈ መሆን የለበትም። ስለዚህ አሁን ያለ መሆኑን ምስክርነት መስጫ ነው። በተጨማሪ እነዚህ አሁን በዩኔስኮ የሚሰሩ በዩኔስኮ የሚጻፉ አርቲክሎች፣ በዩኔስኮ በኩል የሚሰሩ ፕሮሞሽኖች ሙሉ በሙሉ የጥምቀት በዓልን የሚያጠቃልሉ ነው የሚሆነው። የገጽታ ግንባታ ስራ ለመስራትም ከፍተኛ አስተዋጽኦ አለው።
አቶ ስለሺ ከዚህ በተጨማሪ በማህበረሰቡ ዘንድ የጥምቀት በዓል ሃይማኖታዊና ባህላዊ ዳራው ተጠብቆ እንዲኖር መልካም መነቃቃትና እውቅናን እንደሚፈጥር አንስተው በርካታ ሀገር ጎብኚዎችን በመሳብ ለብዙሀን ገቢ መዳበር ያለውን ጠቀሜታም ያነሳሉ።
በአሁኑ ሰዓት በጥምቀት ወቅት ከፍተኛ የሆነ የጌጣጌጥና የአልባሳት ግዥ ስለሚፈጸም ኢኮኖሚካሊ በተለይ ለዶሜስቲክም ነው ይሄ የውጭ ቱሪስቱን ከመሳብ አልፎ ሀገር ውስጥ ያለውን የአጠቃላይ የገንዘብ እንቅስቃሴና ማህበራዊ መስተጋብር የሚያሳድግ ነው የሚሆነው። ዓለም አቀፍ ቅርሶችን ብቻ ፈልገው እየዞሩ ለሚጎበኙ ቱሪስቶች ደግሞ አንድ ተጨማሪ የዓለም ቅርስ ቱሪስቶችን ሊስብ የሚችል በዓለም አቀፍ ዩኔስኮ የተረጋገጠ ቅርስ አግኝተናል ማለት ነው። ስለዚህ ዩኔስኮ ራሽናሊ አይቶ ነገሮችን ገምግሞ ያጸደቀው ቅርስ አለ ማለት የዓለም አቀፍ ማህበረሰብ ቅርስ ሆነ ማለት ነው። ስለዚህ ጥምቀት ከዚህ በኋላ የኢትዮጵያውያን ቅርስ ብቻ ሳይሆን የዓለም ማህበረሰብ ቅርስ ነው። ስለዚህ ዓለም ማህበረሰብ የእሱን የራሱን ቅርስ ለማየት በከፍተኛ ቁጥር ይመጣል ብዬ ነው ማምነው። በአጋጣሚ ደግሞ በዚህ ሰዓት ይሄ እንደ ደብል አቺቭመንት ነው። እንደ ሀገር ክቡር ጠቅላይ ሚኒስትራችን የኖቤል የሰላም ሽልማት ያገኙበት ከመሆኑ አንጻር በተለይ ምድረ ቀደምት ወይም ኢትዮጵያ በተለይ የቱሪዝም ሀብቷ በከፍተኛ ደረጃ እየተዋወቀበት ወር ነው ብዬ የማስበው እኔና እንደ እድል ነው የምቆጥረው።
ተቋማቸውና የቅርስ ጥበቃ ባለስልጣን ተጨማሪ ባህላዊና ትውፊታዊ ሀብቶችን ለማስመዝገብ ጥረት ማድረግ መቀጠሉንም አቶ ስለሺ ግርማ አክለዋል።
በቅርብ እንኳን የማውቃቸው የአሸንድዬ አሸንዳሽ አደይ ሶለል ክብረ በዓል አለ። በተጨማሪ የገና ክብረ በዓል አለ። ሌሎችም በርካ በተለያዩ ሃይማኖቶች በክርስትናም በእስልምናም በማህበራዊና ባህላዊ እሴቶችን ሊመዘግቡ የሚችሉ በርካታ ዝርዝር ሀብቶች በቅርስ ጥበቃ ባለስልጣን በኩል ወደ ዩኔስኮ የተላኩም አሉ፣ በዝግጅት ላይ ያሉም አሉ። ስለዚህ እንደ ሀገር እስካሁን የተመዘገቡት እጅግ በጣም ከፍተኛ ቁጥር ያላቸው ቢሆንም ወደፊት የሚመዘገቡት ይበልጣሉ የሚል እምነት ነው ያለኝ።
የተባበሩት መንግስታት ድርጅት የትምህርት የሳይንስና የባህል ተቋም የማይዳሰሱ ዓለም አቀፍ የመስህብ ሀብቶች መዝገብ ላይ ከዚህ ቀደም 3 ኢትዮጵያዊ ትውፊታዊ ባህላዊና ሃይማኖታዊ ሀብቶች ተመዝግበዋል። እነሱም የመስቀል በዓል፣ የፍቼ ጫምበላላ የሲዳማ አዲስ ዓመት አከባበር እንዲሁም የገዳ ስርዓት ናቸው። የጥምቀት በዓል 4ኛው ሆኗል ማለት ነው። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ።
በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ሬዲዮ ወደ እናንተ የሚደርሰውን ጋቢና ቪኦኤ ነው። በኢትዮጵያ የንባብ ባህል እጅግ ዝቅተኛ ደረጃ ላይ እንደሚገኝ ተነግሯል። በባህር ዳር ከተማ በተዘጋጀ የንባብ ሳምንት ላይ በችግሮቹ ዙሪያም ውይይት ተደርጎ ነበር። ዘጋቢያችን አስቴር ምስጋናው ተሳታፊዎቹን አነጋግራ ተከታዩን አጠናቅራለች።
በብሔራዊ ቤተ መጻሕፍትና ቤተ መዛግብት አዘጋጅነት በሀገር አቀፍ ደረጃ የንባብ ሳምንት በባህር ዳር ከተማ በቅርቡ ተካሂዶ ነበረ። ይህ በተለያዩ ዝግጅቶች በተካሄደው የንባብ ሳምንት አንድ ገዢ ጭብጥ ይዞ ነበር። ይህም አንባቢው ትውልድ እየጠፋ ነው የሚል ነበረ። በተለያዩ መድረኮች ላይ የተገኘው ደራሲ ኃይለ መለኮት መዋል ኢትዮጵያ በዓለም አቀፍ አንባቢያን መስፈርት ስትለካ የመጨረሻ ደረጃ ላይ እንደምትገኝ ተናግሯል።
የንባብ ባህሉ ወይ ደግሞ ልማዳችን በጣም በዝቅተኛ ደረጃ ላይ ስለሚገኝ በዓለም እኮ እኔ አንድ ጥናት ላይ ያየሁት መጨረሻ ካሉት ሀገሮች እኮ አንዷ ናት ኢትዮጵያ። መጨረሻ ደረጃ ላይ ካለ ነው ነው እንዶ በስንቱ መጨረሻ እንሆን።
ጋዜጠኛ በፍቃዱ አባይም ይህንን ሀሳብ ይጋራል።
ግልብ ንባብ ሁሉም ሰው ሊያነብ ይችላል። በጥልቀት የሚያነቡ ሰዎች የሉንም። ለምን ዓላማ እንደተጻፈለት የሚያውቅ እውነተኛውን ከእውነተኛ ያልሆነው የሚለይ ጉዳዩን መቀበል አለብኝ ወይስ መቀበል የለብኝም ብሎ የሚፈትሽ ትውልድ የለንም ነው ዋናው ጉዳይ እንጂ በየአመቱ እኮ በጣም በመቶ ሺዎች የሚቆጠሩ የሚያነቡና የሚጽፉ ተማሪዎች እንኳን እኮ እናስመርቃለን። እሱ አይደለም ጉዳዩ። በአጠቃላይ ደግሞ እንደ ሀገር ካሰብሹ ደግሞ አንባቢ አይደለን። 49 ከመቶ የሚሆነው የኢትዮጵያ ሕዝብ ውስጥ ማንበብና መጻፍ የሚችለው 49 ከመቶ ብቻ ነው። 51 ከመቶ የሚሆን አያነብም ካለ አብላጫው ቁጥር ማንበብና መጻፍ አይችልም ካለን አያነብም ማለት ነው።
ይህንን መረጃ መሬት ላይ ባለ እውነታ መገምገም ሳይሻል አይቀርም በማለት ዋናው ግቢ በር ላይ የተማሪዎችን የንባብ ባህል ለማዳበር አልሞ ከሰባት ዓመት በፊት አቶ መልሰው ከበደ የተባለ ግለሰብ የጀበና ቡና መሸጫ ቤት ከፍቷል። ዋና ዓላማው ግን ቡና ሊጠጣ የሚመጣ ተማሪ ከትምህርት የሚተርፈውን ጊዜ የተለያዩ መጽሐፍትን በማንበብ የንባብ ባህሉን እንዲያዳብር ያለመ ነበር። ታዲያ በዚህ ቤት ቡና ለመጠጣት የሚመጣ ተማሪ የቡና ቁርስ ተብሎ የሚቀርብለት የመጽሐፍትን ዝርዝር የያዘ ወረቀት ወይም ሜኑ ነው። ተማሪው ያዘዘው ቡና እስኪደርስ ድረስ የፈለገውን መጽሐፍ ከመደርደሪያ አንስቶ ያነባል። ይህ ልምድ እስከ 2008 ዓ.ም ድረስ በጥሩ ሁኔታ እየዳበረ መጥቶ ነበር። አሁን ግን ጠፍቷል ይላል አቶ መልሰው።
እስከ 2008 መጨረሻ ድረስ ምንም እንትን የለው። መጽሐፍም ሰው ያመጣልኛል፣ ሰውም ያነባል፣ ይከራከራል፣ ይወያያል። የብቻውን የሚያነብም አለ። በግሩፕ ሲመጡ ደግሞ የሆነ መጽሐፍ ላይ አንስተው ወይ መጽሐፉን ይዘት በኔጌቲቭ ሳይድ እና በፖዘቲቭ ሳይድ በሁለት ግሩፕ ተከፍለው ሲከራከሩ ታያቸዋለሽ። እንደዚህ እንደዛ አይነት እየሆነ እስከ 2008 አካባቢ ደህና ነበረ። መጽሐፎች ሲጠይቁን የምንሰጣቸው ሲወጡ ሲገቡ ቼክ የምናረጋቸው 100 እስከ 200 መጽሐፎችን ሰው ለማየት ጠይቆ ይወስዳል። አሁን ኦልሞስት 10 እና 10 በታች ማለት ይቻለሽ በአሁኑ ሰዓት።
በሚያነብና በማያነብ ወጣት መካከል ያለውን ልዩነት በተመለከተ አቶ መልሰው ከራሳቸው የህይወት ተሞክሮ ጋር በማስተሳሰር እንዲህ ነግረውኛል።
እኔ ያገኘሁት ጥቅም በጣም ታጋሽነትን፣ እንደገና ደግሞ አሁንም በየደቂቃውና በየሰከንዱ በሚፈጠሩ ነገሮች ወደ ጠብ ከመውሰድ ይልቅ ለምንድን ነው ያንን ሰውዬ እኔ ጋር እንዲጋጭ ያደረገው እንዲገደድ ያደረገው ነገር በሚል ሰውየውን ገፍቶ እንኳን እኔም በደል ቢያደርስብህ ሂጄ ከራሱ ጋር ጠይቄ አነጋግሬ ቢያንስ እኔ የምችለው በድሎኝም እኔ የምችለውና ማድረግለት ነገር ካለ የምችለው ካለ እሱን ነገር አድርጌ ሰውየውን አረጋግቼ በነጋታው ካደረኩለት 4 እና 5 እጥፍ አመጣው እንዲክሰኝ በሚያደርገው ነገር አብዛኛውን አድርጌ አውቃለሁ። በተደጋጋሚ ይህን ታጋሽነትን አግኝቻለሁ፣ እኔ ምክንያታዊነትን አግኝቻለሁ።
ደራሲ ኃይለ መለኮት መዋልም አንባቢ ትውልድ የሚያተርፈውን ሲገልጽ
የሰውን ህይወት ይለውጣል፣ አስተሳሰብን ያሳድጋል፣ አሰላሳይና አንድን ነገር በሚገባ ተረድቶ ውጤታማ የሚያደርግ ስራን ለመስራት ይበጃል ነው። ስለዚህ ይህ ትውልድ ማንበብ አለበት። ከተማረበት ትምህርት ውጪ ሌሎች መጽሐፍትንም ማንበብና እውቀትን ማካፈልና ራሱን መጋራት አለበት። ያነበበ ትውልድ በቀላሉ አይንበረከክም፣ በቀላሉ አይገዛም፣ በርካሽ አስተሳሰብ ህሊናውን አይሸጥም፣ አይለውጥም፣ ጽኑ ዓላማ ይኖረዋል፣ ለሌሎች የሚተርፍ የእውቀት አዝመራ ያተርፋል ነው።
ጋዜጠኛ በፍቃዱ አባይ ደግሞ በጥልቀት ካለማንበብ የሚመጡ ኪሳራዎችን ሲጠቅስ
በመላው አገሪቱ ያሉትን ነገሮች ተመልከቻቸው። አገሪቷን አሁን ወደማትፈልግበት አዘቅት ውስጥ ህብረተሰብ ውስጥ መከፋፈሉ፣ ልዩነቱን፣ ግጭቶቹን እየሰበኩ ያሉት እነማን ናቸው? በምንድን ነው እየተሰበኩ ያሉት ስትይ ትልቁ ሚና የሚወስዱት የጽሁፍ መረጃዎች ናቸው፣ የጽሁፍ መልእክቶች ናቸው። ማን ናቸው እነዛን ሰዎች መልእክቶች የሚጽፏቸው? ለምን ዓላማ ነው የሚጽፏቸው? የት ሆኖ ነው እየጻፋቸው ያሉት የሚለውን የመመርመር ብቃት የለንም። ያ እኮ ነው በጥልቀት አንባቢ ማለት። በጣም በመቶች የሚቆጠሩ መልእክቶች፣ በመቶች የሚቆጠሩ ዜናዎች በሞባይል አማካኝነት ይመጡልኛል። ከዛ ውስጥ የሚበጀኝን ወስዳለሁ፣ የማይበጀኝን ተወዋለሁ። ይሄ ማለት ነው ወደ እውነት ወደ መሬት ስትተረጉሚው ያለው ነገር ይሄ ነው። ወደ መጽሐፍት ስትወስጂውም እንደዚሁ ነው። ሁሉ መጽሐፍቶች ጥሩ አይደሉም። ሁሉ መጽሐፍቶች በጎ መልእክት አስተላላፊዎች አይደሉም። ሁሉ መጽሐፍቶች በህይወታችን ውስጥ የምንፈልገውን ነገር የሚሰብኩን አይደሉም። ራስን ስለማጥፋት የሚሰብክ መጽሐፍ እኮ ሊያጋጥምሽ ይችላል። ትቀበይዋለሽ? በህይወት ተስፋ ስለመቁረጥ የሚሰብክሽ መጽሐፍ እኮ ልታገኝ ትችላለሽ። ትቀበይዋለሽ? አሁን ያለው ነባራዊ ሁኔታ ወደ ዩኒቨርሲቲም ስትለውጩ፣ ወደ ሁለት ተለት ህይወታችን በአሁን ባለንበት ነባራዊ ሁኔታ ውስጥ ደግሞ ፖለቲካው ስለሆነ ግዝፍ የነሳው ግዝፍ በነሳው ጉዳይም ስትነተኝ ወደ ይህንን ነው የሚሰጥሽ። ሌላ ምንም የተለየ ነገር ሊሰጥሽ አይችልም።
ሀገር የምታድገው በስሜት ሳይሆን በእውቀት ነው። እውቀት የት ይገኛል ካልን ደግሞ መጽሐፍት ውስጥ ነው። የተለያዩ መጽሐፍትን አንብቦ አስተሳሰቡን የገነባ ትውልድ አይደለም ለራሱ ለሀገሩ ይተርፋል።
አስቴር እናመሰግናለን። አሁን ደግሞ በተለያዩ ርዕሶች ላይ እናንተን ድምፅ ወደምናሰማበት አፍታ እንሸጋግራለን። ከሰሞኑ በተለያዩ መድረኮች ላይ ፌዴራሊዝምና አህዳዊነት የሚሉ ቃላት በርክተው ይሰማሉ። ለመሆኑ ፌዴራሊዝም ሲባል ምን ትረዳላችሁ? ከአህዳዊ ስርዓት ጋርስ ያለው ልዩነት ምንድን ነው? በሚል ወጣቶችን ጠይቀናል። ሀሳባቸውም እንደሚከተሉ ይሰማል።
አማረ ክንዴ ባለው ከጎንደር ዩኒቨርሲቲ ተመርቅ ያለው ስርዓት ነኝ። ያው ፌዴራሊዝም ሲባል እኔ ያው እንደምረዳው ማዕከላዊ ስርዓት ያለው ምሳሌ እንደ ኢትዮጵያ ኮንቴክስት ብኖስ ለአሉት ብሔረሰቦች ወይም ክልሎች ራሳቸው ይገለገላሉ ብሎ በማሰብ ያው ስልጣን ዲስትሪቢዩት የሚያደርግ በአንድ እጅ ያልተያዘ ማለት ነው። አህዳዊ ስርዓት ከሆነ ሁሉም ነገር በማዕከላዊ ይሆናል ማለት፣ ከላይ የወጣ ትዕዛዝ በቀጥታ ይፈጸማል።
ራሂል ፍቅሬ አርባ ምንጭ ዩኒቨርሲቲ የ4ኛ ዓመት ሲቪል ኢንጂነሪንግ ተማሪ ነው። እንግዲህ እኔ እንደምረዳው የገባኝ ነው የምነግርሽ ነው፣ ትክክል ቢሆን ላልሆን ይችላለሁ። ለእኔ ፌዴራሊዝም ማለት መንግስት ማለት ነው። ከብሄር ወይም ደግሞ ጎሳን ምናምን ማዕከል በማድረግ የተለያዩ የክልል እንትኖችን መስርቶ ከዛ ደግሞ እነሱን ክልሎች የሚያስተዳድር ደግሞ አንድ ሀል መስርቶ የሚያደርገው ስርዓት ይመስለኛል ካለ እንደዛ ነው። ፌዴራሊዝም ግን ሁሉ የራሱ ተከፋፍሎ ራሱን በራሱ የማስተዳደር ነገር ያለው ይመስለኛል።
ክ ማርጌ ይባላል። ራዲዮ ትድ አድርጊያለሁ። እኔ ፌዴራላዊ እና አህዳዊ የሚለው እንግዲህ ፌዴራል የሚለው እንደ እኔ አረዳድ ፌዴራሊዝም ሁሉን አካታች እና ሁሉን አሳታፊ ተጠቃሚ እንደሚያደርግ ነው እንግዲህ መርሁም የሚተነት ነው። እንደገና ደግሞ ለክልሎች እንደ ተጠላው ነው ከነሱ አቅም በላይ የሆነው እሱ ይሰራል የሚል ሳቢ አለ። እዚህ ጋር ግን ማለት ነው በስሙ ከመነገዶች ተግባራዊ ነው የሚል ሳቢ የለኝም። ፌደራላዊ ስርዓት አህዳዊ ስልጣንን በአንድ አካል ማድረግ ነው። እኔ እንደምረዳው አህዳዊ ማለት ወይም በተወሰኑ ግለሰቦች እጅ ያለ ነው እንግዲህ አዳውነትም።
ሁላችሁም ሐሳባችሁን ስላካፈላችሁን እያመሰገንን እስኪ አሁን ደግሞ የፌደራሊዝም ባለሙያ ምን እንደሚሉ እንስማ።
ዲሳይ መንግስት ይባላለሁ በአዲስ አበባ ዩኒቨርሲቲ የሰብአዊ መብትና ፌደራሊዝም ረዳት ፕሮፌሰር። ፌደራሊዝም ሲባል እንግዲህ አንድ የመንግስት አስተዳደር ስርዓት አማራጭ ወይም መገለጫ ተደርጎ ነው የሚወሰደው። ከትርጉሙ ስንነሳ ፌደራሊዝም ሲባል እንግዲህ በዋነኛነት መግባባት፣ ፈቃደኝነት ወይም ቃል ኪዳን የሚለውን ሀሳብ ግምት ውስጥ ያስገባል። ስለዚህ በመግባባት፣ በመወያየት፣ በመደራደር፣ በመነጋገር ላይ የተመሰረተ እና በዛ ላይ የሚገነባ ህገ መንግስት ይኖራል ማለት ነው። ስለዚህ በህገ መንግስት የሚመሰረት ያ ህገ መንግስት ደግሞ ማዕከላዊ መንግስትና በክልሎች መካከል ያለውን የስልጣን ክፍል ይወስናል። ማዕከላዊ መንግስቱ በዋነኛነት የውክልና ስልጣን ይዞ በህገ መንግስቱ ላይ አንድ ሁለት ተብሎ በሚሰጡ ስልጣኖች ላይ አተኩሮ ይሰራል። የቀረው ስልጣን ሁሉ ለክልሎች በአብዛኛው የሚሰጡበት ሁኔታን መሰረት ያደርጋል። አንዱ መገለጫ እሱ ተደርጎ ሊወሰድ ይችላል። ሁለተኛ ቢያንስ በፌደራል ስርዓት ወቅት በትንሹ ሁለት መንግስታት ይኖሩታል። የማዕከላዊ መንግስት ወይም የፌደራል እያልን የምንጠራውና የክልል መንግስታት አንዳንድ ቦታ ከዚያም በላይ ሶስት አራት እርከን ሊኖረው ይችላል። በዋነኛነት እንግዲህ ስለ ፌደራል ስርዓት ስናነሳ ወደ አይነቶችን ስንመጣ ሁለት አይነት ተደርገው ሊወሰዱ ይችላሉ። አንደኛው ህብረ ብሔራዊ መልክ ያለው የፌደራል ስርዓት ተብሎ ይወሰዳል። ይሄ ብዙ ብሔረሰቦች፣ ብዙ የባህል እና የሃይማኖት ልዩነቶችን የሚያስተናግድ ወይም እንደዚህ አይነት ህዝብ ያለባቸው ሀገሮች በዋነኛነት የሚከተሉት ህብረ ብሔራዊ የሆነ ማለት ቋንቋን፣ ባህልን፣ ስነልቦናን፣ የህዝቦችን ፍቃደኝነት እና እርግጥም በአካባቢም ወይም መልክዓ ምድራዊ ሁኔታውንም ግምት ውስጥ ያስገባ ይችላል። አሰፋፈሩንም ታሳቢ አድርጎ ዋናው ትኩረት ግን እነዚህን ልዩነቶችን እንዴት ማስተናገድ ይቻላል፣ እንዴት አብረው ሊቀጥሉ ይችላሉ የሚለው ላይ የሚሰራ ነው። ሁለተኛው መልክዓ ምድራዊ የሆነ የአደረጃጀትን የሚከተል ነው የሚሆነው። መልክዓ ምድራዊ የሆነው አደረጃጀትን የሚከተሉት የፌደራል ስርዓት አጠቃላይ አንድ ሀገር ስልጣን ማዕከል ላይ እንዳይከማች አገልግሎቶች የፍትህም ሊሆን ይችላል የማህበራዊ የባህላዊ ይሁን የኢኮኖሚ አገልግሎቶች በቅርበት ወደ ህዝቡ አካባቢ ቀረብ ብለው የሚሰጡበት ሁኔታን ለማመቻቸት መልክዓ ምድር መሰረት አድርጎ ክልሎች የሚደራጅበት በዚህ አይነት ሁኔታ ሁለት አይነት ይሆናል ማለት ነው። በመልክዓ ምድር ላይ የተመሰረተ ፌደራል ስርዓት ይኖራል። በባህል ላይ፣ በቋንቋ ላይ፣ በማንነት ላይ በብዙ መልኩ የሚመሰረት እነዚህን አካታች በሆነ መልኩ ለማስተዳደር በሚያመች መልኩ ህብረ ብሔራዊ የሆነ የፌደራል ስርዓትም ግምት ውስጥ ሊገባ ይችላል። ያው የአህዳዊ ስርዓት የሚባለው የማዕከላዊ መንግስት ይኖራል። ያ የማዕከላዊ መንግስት ህግ ያወጣል፣ ፖሊሲ ይቀርጻል፣ ያለምንም ክርክር ውይይት ተቃውሞን ሳይነሳበት በቀጥታ የሚተገበርበት ሁኔታ ይኖራል። ስለዚህ ታች ያሉት አስተዳደር እርከኖች በፖሊሲ ላይ ተወያይተው አማራጭ የሚያቀርቡበት ሁኔታ አይኖርም። ህጎች ላይ ይሄ ትክክል አይደለም ብለው ራሳቸውን ሀሳብ የሚያቀርቡበት ሁኔታ አይኖርም። እንዳለ ከማዕከላዊ መንግስት የሚወርድላቸውን ፖሊሲ፣ ፕሮግራም፣ እቅድ እና ህግ ተግባራዊ የሚያደርጉበት ሁኔታ አይኖራል። ስለዚህ ዝም ብሎ ሁለት ክለት ስራውን ለማስኬድ ነው እንግዲህ በየደረጃ የሚኖሩት እርከኖች ዋነኛነት የማዕከላዊ መንግስቱ የሚያደራጃቸው የሚመራቸው ይህን ባለስልጣናቱንም የሚሾማቸው ማዕከላዊ መንግስት ሁኔታ ነው ያለው።
በድጋሚ ሁላችሁንም እናመሰግናለን። ቪኦኤ አምሃሪክ ብላችሁ በፌስቡክ ገጻችን ላይ ስልክ ቁጥራችሁን ብትተውልን ለእናንተም ደውለን የተለያዩ ጥያቄዎችና ሀሳቦቻችሁን እንድታካፍሉን እናደርጋለን። ጋቢና አት ቪኦኤ ኒውስ ዶት ኮም ብላችሁም ደግሞ ኢሜይል አድርጉልን። ቀጣዩ ጋቢና ቴክ ነው። እንግዲህ ሳይንቲስቶች እጅና እግራቸውን ለማንቀሳቀስ የሚከብዳቸውን ሰዎች የሚያግዝ አዲስ ቴክኖሎጂ ፈጥሯል። ሀብታሙ ስዩም ዝርዝሩን ይነግረናል።
በርናት ገርሽ የኮምፒውተር ላይ ጨዋታዎችን ተጫውታ አታውቅም። አሁን ላይ ግን ዓመቱን በሙሉ ስትጫወት ከርማለች። ስፖርታዊ ጨዋታዎች አሊያም ፍልሚያ የተሞላባቸው ጨዋታዎች ሊሆኑ ይችላሉ። ሁሉንም ለማገገሚያ እንዲሆን በተሠራ ቴክኖሎጂ አማካኝነት በኮምፒውተር ስክሪን ላይ ትከውናቸዋለች።
እንደ አውሮፓውያን አቆጣጠር በ2015 ዓ.ም ግሊቦላስቶማ መልቲፎርም የተባለ የአንጎል እጢ እንደተገኘብኝ አወቅኩ። ይህ የጤና ችግር ጆን ማኬንን ከገደላቸው ጋር ተመሳሳይ ነው።
ችግሩን ለማስወገድ ከመጠን በላይ የተወሰደው የማዳን ሂደት መስመር ስቶ ዛሬ ግራ እጇና እግሯ እንዳይንቀሳቀሱ ሆነዋል። ነርስ የነበረችው በርናት ዳግም መንቀሳቀስ ትችል ዘንድ ፈጣን እርምጃ መውሰድ እንዳለባት ተረዳች። በዚያ ወቅት ነበር ኒዮፌክት የተሰኘውን የቴክኖሎጂ ኩባንያ ያገኘችው። ኩባንያው የኮምፒውተር ጨዋታዎችን ከአካል ማገገሚያ እንቅስቃሴዎች ጋር የአንጎል ተግባር እንዲመለስ ለማድረግ ይጠቀማል። ከስድስት ወራት የየዕለት የኮምፒውተር ላይ ጨዋታዎች በኋላ በርናት የጆአኒ መንቀሳቀስ አቅም መልሳ ለማግኘት ይችላለች። የኒዮ ፌክታላፊ ስካት ኪም በህፃንነት ዘመኑ ስፓይና ቪፊዳ የተሰኘ መሰል ችግር ተጠቂ ነበረ። ያለፈበትን የማገገም መንገድ አሁንም ያስታውሳል። ጀርባዬ ላይ ከፍተኛ የቀዶ ሕክምና ተደርጎልኛል። መነሳትን፣ መቀመጥን፣ መተኛትን የመሳሰሉትን በሚደጋግመው የማገገሚያ ሂደት ውስጥ አልፌያለሁ ነው ያለው። ስካት ኪም እንደሚለው ድግግሞሽ እጅግ ጠቃሚው የአካል ማገገሚያ ክፍል ነው። ሆኖም የሰለች ክንውንም ነው። ይህንን ለመቅረፍ ነው ኒውፌክት መታወቂያ የሆነውን ስማርት ግላቭ የተሰኘውን ምርት የፈጠረው። ይህ የኤሌክትሮኒክ ጓንት አጽም የሚመስልና እጅ ላይ የሚቆራኝ ነው። ላዩ ላይ ባሉት መቀበያዎች አማካኝነት እንቅስቃሴዎችን ይከታተላል። ሁሉም እንቅስቃሴዎች በመተግበሪያ ስርዓቱ በኩል ይመዘግባሉ። ይህ ስርዓት የታካሚውን የማገገም ጉዞ በመመዝገብ ታካሚው ተጨማሪ መፈተኛውን እንዲሞክር ያበረታታል። አሁን በመተግበሪያ ስርዓቱ ወይም ሶፍትዌሩ ላይ እንደሚታየው ክንድን በማንቀሳቀስ ረገድ 3 ዲግሪና የፊት እጅን ክፍል በማንቀሳቀስ ደግሞ 15 ዲግሪ አግኝተሻል። ይሄ የሆነው ባለፉት 8 ሳምንታት ውስጥ ነው ያለው ስካት ኪም። የኒዮፌክት የቅርብ ጊዜ ምርት ኒዮማን ይባላል። አዲስ እጅ ማለት ነው። ኪም እንደሚለው ምርቱ ምንም አይነት እንቅስቃሴ በማይኖር ጊዜ የታማሚውን ጣት ለማንቀሳቀስ ይጠቅማል። ከዚህ አልፎ ቴክኖሎጂው ታማሚውን በአስቸጋሪ የማገገም ሂደት ውስጥ እየጠቀመ ነው። አድማጮቻችን እስካሁን ድረስ አብራችሁን ስለነበራችሁ እናመሰግናለን። የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል።
ቪኦኤ አምሃሪክ ብላችሁ በፌስቡክ ገጻችን ላይ ሃሽታግ ቪኦኤ ብላችሁ ደግሞ በትዊተር ገጻችን ላይ መልእክቶቻችሁን አድርሱን። በኢሜይልም ደግሞ ጋቢና @voanews.com ብላችሁ ላኩልን።
እንግዲህ እስካሁን ድረስ አብረናችሁ የነበር ነው ሀብታሙ ስዩምና
የደን ገረመው ነበርን። ከአቀናባሪያችን ሞክቢል ያቤሮ ጋር
በዚሁ ተሰናብተናል። ደህና ደሩ።
ሰን ራዶን ቪኦኤ ሰገንታ ፋኖ ሮሞት